B-O-A. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምፅ።
ሰላም ለእናንተ ይሁን። የሰኔ 18 2013 ዓ ም ጋቢና ቪኦኤ ስርጭት ጀመረ።
የምርጫ ጣቢያ ሰራተኞች፣ እጩ ተመራጮች፣ እንዲሁም ሌሎች ታዛቢዎች ሆኖ ራሱ በምርጫ ወቅት
የኢትዮጵያ ሕግ ባለሙያ ሴቶች ማህበር በሀገራዊ የኢትዮጵያ ምርጫ ክንውን ወቅት ደረሱ ያላቸውን ጾታ ተኮር ጥቃቶች በተመለከተ መግለጫ ሰጥቷል። ከማህበሩ ኃላፊ ለንሳ ቢያና ጋር ቆየት ብለን እንሰማለን። መዝናኛ ሌሎች ጉዳዮች የተካተቱበትን መሰናዶ ሀብታሙ ስዩም መራለው፣ ኤልያስ አስማሪ ደግሞ የድምፅ ምህንድስናውን ያከናውናል። አስቀድመን አጫጭር የዓለም ዜናዎችን እንሰማለን። ስመኝ ሸቆየ።
አመሰግናለሁ ሀብታሙ። በአፍሪካ ሶስተኛ ዙር የኮቪድ-19 ወረርሽኝ መጀመሩን የዓለም ጤና ድርጅት አስታውቋል። በአህጉሪቱ የቫይረሱ ተያዦች ቁጥር ላለፉት 5 ሳምንታት እያሻቀበ መሄዱንና እንደ አውሮፓውያን አቆጣጠር ከሰኔ 20 ወዲህ 474 አዳዲስ የቫይረሱ ተያዦች መገኘታቸውን ድርጅቱ ጨምሮ ገልጿል። ይህም ቫይረሱ ባለፈው አመት መጀመሪያ ላይ በአህጉሩ ውስጥ ይስፋራጭ ከነበረበት ፍጥነት እጅግ ከፍ ያለ መሆኑን ተጠቁሟል። የጤና ድርጅቱ ለጤና አጠባበቅ የሚሰጠው ትኩረት አነስተኛ መሆን፣ እየጨመረ የሄደ የሰዎች እንቅስቃሴና ግንኙነት እንዲሁም የልውጥ ዝርያዎች መስፋፋት ለአዲሱ ወረርሽኝ መከሰት ምክንያት መሆናቸውን ገልጿል። መጀመሪያ በህንድ የተገኘውና ዴልታ የተሰኘው የቫይረሱ ዝርያም 14 ሀገራት ውስጥ መገኘቱን የጤና ድርጅቱ አስታውቋል። የክትባት እጥረትም እንዲሁ ለወረርሽኙ ስርጭት ምክንያት ነው ያለው ድርጅቱ 18 ሀገራት 80% የሚሆን ክትባታቸውን መጠቀማቸውንና 8 ሀገራት ደግሞ ሙሉ ለሙሉ መጨረሳቸውን ጠቅሷል። በድርጅቱ መረጃ መሰረት እስካሁን አፍሪካ ውስጥ ክትባቱን የወሰደው ከአጠቃላይ ህዝቡ 1% የሚሆነው ብቻ ነው። ይህ በእንዲህ እንዳለ በደቡብ አፍሪካ የተነሳውን አዲስ የኮሮና ቫይረስ ስርጭት ተከትሎ አምነስቲ ኢንተርናሽናል እና 27 በደቡብ አፍሪካ የሚገኙ የሰብአዊ መብት ተሟጋቾች የኮቪድ-19 ክትባት በፍጥነት እንዲሰራጭ ጠይቀዋል። በደቡብ አፍሪካ የአምነስቲ ኢንተርናሽናል ቃል አቀባይ የሆኑት ሮበርት ሺቫምቡ እንደተናገሩት ደቡብ አፍሪካን፣ ናሚቢያን፣ ዛምቢያና ዚምባብዌን ጨምሮ በደቡባዊ አፍሪካ ክፍል ገዳይ የሆነ የኮሮና ቫይረስ ዝርያ እየተሰራጨ ነው። ሺቫምቡ አክለው በቀጠናው ያለው ከፍተኛ ድህነትና እኩልነት አለመኖር ላይ የክትባት እጦት ሲጨመር ሰዎች ሞታቸውን ቁጭ ብለው እንዲጠብቁ እያደረጋቸው ነው ብለዋል። የሰብአዊ መብት ድርጅቶቹ የደቡብ አፍሪካ ልማት ማህበረሰብና በቀጠናው ያሉ ሌሎች ዓለም አቀፍ ተቋማት ክትባቱን ለማፋጠን አብረው እንዲሰሩና ሰዎችም እንዲከተቡ እንዲያደርጉ ጠይቀዋል። የፖሊስ አባል የነበረውና በጆርጅ ፍሎይድ ሞት ጥፋተኝነቱ የተረጋገጠው ዴሬክ ሾቫን በመጪው አርብ በሚኒያፖሊስ የቅጣት ፍርድ ያገኛል። ሾቫን ከፍሎይድ ግድያ ጋር በተያያዘ በነፍስ ማጥፋት ወንጀል ከተመሰረቱበት ክሶች ሙሉ ለሙሉ ጥፋተኛ የተባለው በሚያዝያ ወር ላይ ሲሆን፣ ሌሎች በፌዴራሉ መንግስት የተያዙ በሂደት ላይ ያሉ ክሶችም ይጠብቁታል። ፍሎይድ የተገደለው ባለፈው አመት ግንቦት ወር ላይ ነጩ የፖሊስ መኮንን ለ9 ደቂቃ አንገቱ ላይ ከተንበረከከ በኋላ ነው። የፍሎይድ አሟሟት በስልክ ተቀርጾ ለህዝብ ከተለቀቀ በኋላ ተቋማዊ በሆነ የዘር መድሎና በተለይ በዩናይትድ ስቴትስ ያለው የፖሊስ አያያዝ ላይ ዓለም አቀፍ ተቃውሞ ተቀስቅሶ እንደነበር ይታወሳል። ሾቫን ጥፋተኛ የተባለበት የነፍስ ማጥፋት ወንጀል እስከ 40 ዓመት ድረስ በስር የሚያስቀጣ ቢሆንም የህግ ባለሙያዎች እንደሚሉት ከፍተኛው ፍርድ ሊሆን የሚችለው 30 ዓመት ነው። በዩናይትድ ስቴትስ ፍሎሪዳ ግዛት ከማያሚ አጠገብ በምትገኝ ከተማ ውስጥ ሐሙስ ዕለት የተደረመሰው በባህር ዳርቻ ላይ የተገነባ ባለ 12 ፎቅ እስካሁን ምክንያቱ እንዳልታወቀ ባለስልጣናት ተናግረዋል። በአደጋው እስካሁን አንድ ሰው ሲሞት 99 ሰዎች ያሉበት አልተገኘም። የማያሚ እሳት አደጋ ፈጥኖ ደራሽ ረዳት ኃላፊ ሬድ ጃዳላ ለጋዜጠኞች ሲያስረዱ ያደጋ ጊዜ ሰራተኞች በቦታው ሲደርሱ 55 ክፍሎች ያሉት የፎቆ አካል ሙሉ ለሙሉ ወድቆ ነበር። ነፍስ አዳኞቹ ካልወደቀው የህንጻ ክፍል 35 ሰዎችን ማውጣት እንደቻሉና ከተደረመሰው አካል ውስጥም 2 ሰዎችን ማትረፋቸውን ጨምረው ተናግረዋል። ጃዳላ ሐክለው የተደረመሰው አካል ሙሉ ለሙሉ ተከራዮች ያሉበት በመሆኑ የሟቾች ቁጥር ሊያሻቅብ እንደሚችልም ተናግረዋል። በ1980ዎቹ የተሰራው ይህ ህንጻ ሊወድቅ ይችላል ተብሎ የማይገመት እንደሆነ የገለጹት ባለስልጣናቱ ይህ እንዴት ሊሆን እንደቻለ ግራ አጋብቷቸዋል። አድማጮች ለሰዓቱ ያስኳቸው ዜናዎችን ይመስላሉ። አዘጋጆች ያቀረብኩላችሁ ስምንሽ የቆየነኝ ከቀሪዎቹ የጋቢና ፕሮግራሞች ጋር መልካም ቆይታ።
ጋቢና ቪኦኤ ወጣቶች ላይ አተኩሮ የአሜሪካ ድምፅ መርሃ ግብር ነው። ስለምታዳምጡ እናመሰግናለን። ከማህበራዊ መገናኛ ገጾቻችን በተጨማሪ 2022276379 ላይ አስተያየታችሁን በዋትሳፕ ላኩልን። ወደ ቀዳሚው ዘገባ እንሻገር። የኢትዮጵያ ሕግ ባለሙያ ሴቶች ማህበር በምርጫ ወቅት በሴቶች ላይ የሚደርሱ ጾታዊ ትንከሳዎችና ጥቃቶችን ሲታዘብ ቆይቷል። በትናንትናው ዕለትም በአዲስ አበባ የምርጫ ሂደቱ ቅድመ ምልከታው ላይ ጋዜጣዊ መግለጫ ሰጥቷል። ኤደን ገረመው የማህበሩን ስራ አስፈጻሚ ዳይሬክተር ወይዘሪት ሌንሳ ቢያናን አነጋግራ ተከታዩን አሰናድታለች።
ስድስተኛው ሀገራዊ ምርጫ በተለየ መልኩ ካካተታቸው ነገሮች አንዱ ለመጀመሪያ ጊዜ የተደረገው በሴት መራጮች፣ የምርጫ እጩዎች፣ ታዛቢዎችና ምርጫ አስፈጻሚዎች ላይ ሊከሰቱ የሚችሉ ጾታዊ ትንኮሳዎችና ጥቃቶችን የሚታዘብ አካል መኖሩ ነው። ይህንን ኃላፊነት የወሰደው የኢትዮጵያ የህግ ባለሙያ ሴቶች ማህበር ሲሆን በዛሬው ዕለት የቅድመ ምርጫና በምርጫ ወቅት የተደረጉ ምልከታዎች ግኝት ውጤትን ይፋ ያደረገ ሲሆን የማህበሩ ዳይሬክተር ወይዘሪት ሌንሳ ቢየና ምልከታ ታዎቹ ቤት ቤት አካባቢዎች እንደተደረጉ እንዲህ ያስረዳሉ።
የስድስተኛው ሀገር አቀፍ ምርጫ ሰኔ 14 ላይ ተካሂዷል። እኛም እንደ ኢትዮጵያ ህግ ባለሙያ ሴቶች ማህበር እንግዲህ በተለይ ከዚህ ቀደምም ተደርጎም አይታወቅም፣ እንደዚህ አይነት ኦብዘርቬሽኖች ተደርጎ ባይታወቅም እኛ በዚህ ስፔሲፊካሊ ያው ሌሎችም ሲቪል ማህበረሰብ ተቋማት የምርጫ ሂደቱን የማስተማር የምርጫ ትምህርት የማስተማሩ ላይ በጣም በአክቲቭሊ ሲታሰፉ ነበር። ምርጫ ወቅት በሴቶች ላይ የሚደርሱ ጫናዎች፣ ጥቃቶች ምንድን ናቸው የሚለውን ነው ኦብዘርቭ ለማድረግ ተራ የነበረው። ሴቶች እንደ መራጭ፣ እንደ ታዛቢና የምርጫ ጣቢያ ሰራተኞች፣ እጩ ተመራጮች እንዲሁም ሌሎች ታዛቢዎች ሆነው ራሱ በምርጫ ወቅት ምን አይነት ነገር ነው የሚገጥማቸው፣ ምን አይነት ቻሌንጅ ነው ያለው የሚለውን ነው እኛ ስንታዘብ የነበረው። ወደ 100 የሚሆኑ የቅድመ ምርጫ ሂደቶችን የሚታዘቡ የረጅም ጊዜ ታዛቢዎች ማለትም ይሄ ቅድመ ምርጫ በስ የምንለው ጊዜ በተለይ ከመራጮች ምዝገባ፣ የተመራጮች ካምፔኖች እነዚህንና የመሳሰሉትን ነበር ስንመዘገብ የነበረ። በዛ ጊዜ ላይ ወደ 150 የሚሆኑ እንዲሁም ደግሞ 130 የድምፅ መስጫ የምርጫ ቀንን የሚታዘቡ ታዛቢዎችን ከተለያዩ የኢትዮጵያ ክልሎች ላይ ናልም ላይ ስልጠና ስንሰጥ ነበር የቆየ ነው። በምርጫ ወቅት ግን በአዲስ አበባ፣ በጋምቤላ፣ በቤንሻንጉል ጉሙዝ፣ በሲዳማ፣ በደቡብ ብሔረሰቦች እና ክልሎች፣ በድሬዳዋ ከተማ አስተዳደር፣ በአማራ ክልል እና በኦሮሚያ ክልል ነበር ስንታዘብ የነበረው። ታዛቢዎቻችን እንዳልኩሽ ለምርጫ ቀን ወደ 130 የሚሆኑ ታዛቢዎቻችን አክቲቭሊ በተለይ ደግሞ ያዘጋጀናቸው ቼክሊስቶች አሉ። ይህንን ስራ ሲሰሩ የሚያዩቸው ለትዝብት የሚሞሏቸው ፎርሞች ነበሩ። እነሱን ሁሉ ኦልሞስት ወደ 41 የሚሆኑ መጠይቆችን ሙሉ በሙሉ አጠናቀው ሞልተው በምርጫ ወቅት ምልከታውን አቅርበውልናል።
ማህበሩ 130 የምርጫ ታዛቢዎችን በ369 የምርጫ ጣቢያዎች ላይ አሰማርቶ እንደነበረ የገለጹት ዳይሬክተሯ 7 ወሲባዊ ትንኮሳዎችን፣ 2 አካላዊ ጥቃቶችና 2 በጸጥታ አስከባሪዎች የተፈጸሙ የሴት እጩ ተወዳዳሪዎችን የምርጫ ዘመቻ ያስተጋገሉ ድርጊቶችን መታዘብ መቻላቸውን ገልጸዋል። በተጨማሪም 10 ሴቶችን የማባበልና ድምጽ እንዲሰጡ የማድረግ ሁነቶችን መታዘባቸውም ተገልጿል። ትንኮሳዎቹ በቃልና በአካላዊ ንክኪ ጭምር መፈጸማቸውም ጭምር ነው የተገለጸው።
ምልከታ ባደረግንባቸው የምርጫ ቦታዎች ላይ ምናልባትም የዚህ የምልከታውን ግኝቶች በስፋት ሼር እናደርጋለን። ግን በእነዚህ ጊዜዎች ላይ ካገኘናቸው ምሳሌ አሁን ወደ ሴቶችን ውክልና እና ኦልሞስት 83% አይነት ፐርሰንት እንደነበረ ለማየት ችለናል። በሴት ሞባይል ሊቀመንበርነት ሲሆን ደግሞ አዘ ቼር ፐርሰንት ፖሊንግ ስቴሽኖች ላይ ብዙ ሴቶች እንደሌሉ አስተውለናል። እንዲሁም ደግሞ ጥቃቶች የተለያዩ ለምሳሌ ጥቃት ስንል አካላዊ ጥቃት ሊሆን ይችላል፣ ወሲባዊ ትንኮሳ፣ እንዲሁም ደግሞ ስነ ልቦናዊ ጥቃቶችም ተመዝግቧል። በዚህ በእኛ ምልከታ ባያረግንባቸው ቦታዎች እንግዲህ ይሄ ዩላ ዘርበሮ እንዲመለከቱ ባረጋቸው ቦታዎች ላይ ነው ስፔሲፊካሊ እነዚህን ነገሮች ለማየት የቻለው። በሴት መራጮችም ላይም በምርጫ አስፈጻሚ አካላት ላይም የተወሰኑ አንዳንድ ቦታዎች ላይ ሴት መራጮችን በምርጫ አስፈጻሚ አካላት እገዛ እየተደረገላቸው እንዲመርጡ ሲደረግም የተወሰነ ህዝብቶችንም አይተናል። መገኘት ያልተፈቀደላቸው ሰዎች በአካባቢ ሲገኙ አይተናል። እንግዲህ እነዚህ በተለይ ደግሞ ሴክሹዋል ሀራስመንት ወይም ይሄ ትንኮሳ የምንላቸው ጉዳዮች ወይም እንደዚህ አይነት ክስተቶችን እንደተከሰቱ የእኛ ታዛቢዎች አይተዋል።
የኢትዮጵያ የህግ ባለሙያ ሴቶች ማህበር ባወጣው መግለጫ ላይ ለባለድርሻ አካላት አጠቃላይ ምክረ ሀሳቦችን አስቀምጧል። የማህበሩ ዳይሬክተር በሀገሪቱ ይህን መሰል ሂደት የመጀመሪያው እንደመሆኑ አንድ እርምጃ ተራምደናል ያሉ ሲሆን በመጪው ጳጉሜ ሊካሄድ የታሰበው ምርጫ ከተካሄደ በኋላ በማህበራቸው የጾታዊ ጥቃት ማመልከቻ የነጻ የስልክ ጥሪዎችን ሪፖርትንም አካተው በስድስተኛው ሀገራዊ ምርጫ ወቅት በሴቶች ላይ የሚፈጸሙ ጥቃቶችን አስመልክቶ አጠቃላይ ሪፖርት እንደሚያቀርቡም አስታውቋል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
በማዳመጥ ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምጽም የሚተላለፍ መርሃ ግብር ነው። አብራችሁን ስላላችሁ በእጅጉ እናመሰግናለን። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ ከሶስት ዓመታት ከተሻገረ ጊዜ ወዲህ የመጀመሪያ የሆነው የኢትዮጵያ ሀገራዊ ምርጫ ቆጠራ እየተካሄደ ነው። ይህ ምርጫ የተከናወነው በሰሜናዊው የትግራይ ክልል አዲስ ግጭት መቀስቀሱ እየተሰማ ባለበት ወቅት ነው። የሄዘር መርዶክን ዘገባ ወደ አማርኛ መልሰነዋል። ሰኞ ዕለት ፀሐይ ከመውጣቷ በእጅጉ ቀድመው ከስድስት ዓመት ወዲህ የመጀመሪያ በሆነው ምርጫ ድምፃቸውን ለመስጠት በመዲናው የሚኖሩ ኢትዮጵያውያን ተሰልፈዋል። ጠቅላይ ሚኒስትር አብይ አህመድ ሀገሪቱ ነፃና ፍትሐዊ ምርጫ ለማከናወን ያደረገችው የመጀመሪያ ሙከራ ነው ብለውታል። ጤና ዓለሙ በዚያ ከነበሩ መራጮች መካከል አንዷ ናት።
ያው ይበጀኛል፣ ነገ ደግሞ ብሩህ ነገርን በዝለት ትውልድ ላይ ያመጣል የምለውን መሪ ለመምረጥ።
ይሁንና ምሽት ላይ በርካታ መራጮች ተከፍተው ነበረ። የምርጫ ቁሳቁሶች በመጥፋታቸው፣ በአንዳንድ ቦታዎች ደግሞ የምርጫ ቦርድ ሰራተኞች ባለመኖራቸው አንዳንድ የምርጫ ጣቢያዎች ለሰዓታት ተዘግተዋል። በመላ ሀገሪቱ በሚሊዮኖች የሚቆጠሩ ለመምረጥ የተዘጋጁ ሰዎች ድምፃቸውን ለመስጠት ሲጠባበቁ ነበር። እንደ ኤደን አጎስ ያሉት
ተሰላችቼ ሁላ ሳልመርጥ ነው የሄድነው። ምክንያቱም ልጆች ከቤት ትቼ ነው የወጣሁት። ከአንተ ከምትወዳቸው ልጆች ለሁለት ሰዓት ይወጣል። እስካሁን ድረስ መቆየቱ በጣም ቻሌንጅ አለው።
ማክሰኞ ምሽት ክፍት በነበሩ የምርጫ ጣቢያዎች ሁሉ የምርጫ ሂደቱ እንደተጠናቀቀ ባለስልጣናት ተናግረዋል። 547 የህዝብ ተወካዮችን የሚያስተናግደው ፓርላማ አንድ አምስተኛ ወንበሮቹን መያዝ የሚችሉ ተወካዮችን፣ መምረጥ የሚችል ህዝብ ግን ገና ድምፅ አልሰጠም። በኦሮሚያ ክልል ሁለት ተቃዋሚ ፓርቲዎች ራሳቸውን ከምርጫው አግልለዋል። በሌሎች ስፍራዎች በደህንነት ችግር ምክንያት ምርጫው ለሌላ ቀን ተሸጋግሯል። ላለፉት ሰባት ወራት የጦርነት ቀጠና በሆነው የትግራይ ክልል ውስጥ ምርጫ ለማከናወን እቅድ የለም። ኪያጸጋይ የፖለቲካ ተንታኝ ናቸው። እርግጥ ነው በክልሉ የሚኖሩ ሰዎች የመወከል መብት አላቸው። እነዚህ ህዝቦች የኢትዮጵያ አካል በመሆናቸው የራሳቸውን ተወካይ በኢትዮጵያ ፌዴራላዊ ፓርላማ ውስጥ ማየት አለባቸው ነው ያሉት። ይሁንና እሳቸው እንደሚሉት በትግራይ ክልል ተወካዮች ያልተያዙት 38 ወንበሮች የምርጫ ስሌትን ለማዛነፍ በቂ አይደሉም። የምርጫው ውጤት ይፋ ከተደረገ በኋላ መንግስት ይመሰረታል ብለው እንደሚያምኑም ተናግረዋል። የትግራይ ግጭት 2 ሚሊዮን የሚሆን ህዝብን አፈናቅሏል። በአስር ሺዎች የሚቆጠሩ ሰዎች ደግሞ ሀገራቸውን ለቀው እንዲሰደዱ አስገድደዋል። በቅርቡ አዲስ ግጭት መቀስቀሱ ተሰምቷል። የአፍሪካ ህብረት የጅምላ ግድያና አስገድዶ መድፈር ክስን የተመለከተ ምርመራም ጀምሯል። የተራድኦ ድርጅቶች እንደሚናገሩት የክልሉ የተወሰኑ ክፍሎች በረሃብ መሳይ ችግር እየተሰቃዩ ነው። በሺዎች የሚቆጠሩ ለረሃብ ስጋት ተጋልጠዋል። ሰኞ ዕለት ጠቅላይ ሚኒስትር አብይ አህመድ በትግራይ ረሃብ የለም ብለዋል። ትግራይ ውስጥ ችግር አለ፣ መንግስት ችግሩን ለመፍታት አቅም አለው ነው ያሉት። ጦርነት በሌለባትና በፍጥነት እያደገች ባለችው አዲስ አበባም ቢሆን ስልጣን የሚይዘው መንግስት ብዙ ስራ እንደሚጠብቀው እጩዎች ሳይቀሩ ይናገራሉ። ዶክተር ተውፊቅ አብዱላሂ
ኢኮኖሚካል ኢንፍሌሽን
ያሉብን ችግሮች ምጣኔ ሀብታዊ ናቸው። ባለ ሁለት አሃዝ የዋጋ ማሻቀብ ገጥሞናል። ስራ አጥነትም አንዱ ነው። ስራ የሌላቸው ወጣቶች እንዳሉን ታውቂያለሽ። በብልሃትና በተከታታይ የስራ እድሎችን መፍጠር አለብን። ስለሆነም ሰላምና መረጋጋትን በዚች ሀገር ውስጥ እንፈልጋለን ያሉት
create job opportunities. So for this we need peace and tranquility in the country.
ከምርጫው ውጤት ይፋ መደረግ በኋላ ጠቅላይ ሚኒስትር አብይ አህመድ በስልጣናቸው እንደሚቀጥሉ ይተበቃል። መራጮች ከመንግስት የሚፈልጉት ርካሽ ዋጋን፣ ሰላምና ደህንነትን እንደሆነ ይናገራሉ። ጋቢና ቪኦኤ ከአሜሪካ ድምጽ ይከተላል። አብራችሁን ስለሆናችሁ በድጋሚ አመሰግናለሁ። ሚሪያም አለሙ ለማህበራዊ መገናኛ ተከታዮች በየለቱ በመታቀርባቸው አነቃቂ ንግግሮችና የህይወት ምክሮች ትታወቃለች። የግላዊ እድገት አሰልጣኝና አማካሪም የሆነችው ሚሪያም ከአራት አመታት በላይ በዘለቀ አገልግሎቷ ብዙሃን የሚገጥሟቸውን ችግሮች አንስታ መፍትሄ የምትላቸውንም አጋርታለች። በተያያዥ ጉዳዮች ላይ ተጫውተናል።
የሆነ ወቅት አለ በህይወትሽ እሱን ደጋግመሽ እያሰብሽ ከሆነ ሌት ተቀን በነጋ ቁጥር ዛሬም እሱን ነገም እሱን ከነጉዳም እያልሽ እሱን ብቻ ደጋግመሽ የምታስቢ ከሆነ መቼም ወደፊት መራመድ አትችይም። መቼም ከፊት እየመጣው ያለውን ጸጋ መቀበል አትችይም። ለምን? ያለፈው ላይ ነው ያለው አይምሮሽ። ለምን? ያለፈው ላይ ነው ያለው ስሜትሽ። ለምን? ያለፈው ነገር ላይ ነው ያለው ሐሳብሽ ባጠቃላይ። ስለዚህ ወደፊት ለመራመድ ያለፈውን ነገር ታዩ። ያለፈውን ነገር እንደ መረማመጃ አስቀምጠሽ እለፊው።
እንግዲህ በርካታ አነቃቂ መልእክቶችና የህይወት ምክሮችን በማህበራዊ መገናኛዎች ላይ በማጋራት ነው የምትታወቂው። አገልግሎቱን መጀመር አለብኝ እንድትይ ያደረገሽ መነሻ ምክንያት ምንድን ነው?
ከጀመርኩኝ ትንሽ ቆይቻለሁ። ከአራት አመት በላይ ሆኖኛል። አሁን እንድጀምር ያነሳሳኝ ምክንያት ምንድን ነው? ይሄ ፐርሰናል ዴቨሎፕመንት ወይም ራስን በራስ የማሰልጠን ነገሩን በጣም ወደዋለሁ። ከልጅነት የጀምሮ ደስ የሚለኝ ነገር ነው እና ስለሱ ብዙ ነገሮችን አነብ ነበረ። በዛ ዙሪያ በተቻለኛ ቪዲዮዎች አይ ነበረ። በሚቻለኝ ሁሉ ራሴን ለማስተማር ሞክር ነበር እና ራሴ ላይ ደግሞ ለውጥ ለማምጣት ሞክር ነበረ። ያንን እያረኩ ቆየሁ እና የሆነ ጊዜ ላይ እንደዚህ የተወሰኑ ቪዲዮዎችን እየሰራሁኝ ለምን አላስተምርም ታየው። በጣም ብዙ ሰው በእንግሊዝኛ ስትፈልግ ይህንን ነገር አለ አክሰሱ አለ፣ ብዙ ሰዎች አሉ። ከፈለግ ዩቲዩብ ከፍተህ ብታይ፣ መጽሐፍ ልግዛ ብትል፣ ምንም እንደዚህ ኦዲዮ ላዳምጥ ብትል በእንግሊዝኛ በስፋት አሉ እንደዚህ አይነት ነገር የሚሰጡ ሰዎች። ግን በእኛ ሀገር ላይ ወይም በአማርኛ ቋንቋ ደግሞ ብዙም አልሰማውም እንደዚህ አይነት ነገር በወቅቱ ነው ሲጀምር። ስለዚህ እንደዚህ ባደርግ እኔ ያወቅኩትን ትንሽ ነገር ሰው ባሳውቅ ምናልባት የአንድን ሰው ህይወት መቀየር ችል ይሆናል። ህይወት መቀየር ባልችል እንኳን ምናልባት ቀናቸውን ብሎም ትንሽ ያን ደቂቃቸውን መልካም አድርገው ይሆናል ይህን መልእክት ሲሰሙ ብዬ ወሰንኩኝ እና እንደዛ ነው ማስተላለፍ የጀመርኩት ማለት ነው።
በየቀኑ ማለት ይቻላል በቪዲዮ ብቅ እያልሽ ሀሳብሽን ታካፊያለሽ። ከሌሎች ጉዳዮች በተለየ የእኔ ትኩረት መሆን አለባቸው የምትያቸው፣ ሰው ሊነቃቃባቸው ይገባል የምትያቸው ጉዳዮችስ አሉ ወይ?
በእርግጥ እነዚህ ብቻ መሆን አለባቸው ጉዳዮቹ ማወራበት ማስተምርበት ብዬ የወሰንኳቸው ነገሮች የሉ። ምንድነው የማደርገው ተቻለ አቅም ሰው እንደመሆናችን በአብዛኞቻችን መልኩ ቢቀያየርም የምናሳልፈው ነገሮች አንድ አይነት ናቸው። መነቃቃት መነሳሳት የሚያስፈልገን ኦልሞስት ሁላችንም ነው እና በተቻለ አቅም ሁላችንንም ሊያካትት የሚችል ነገር ምንድን ነው ብዬ አስባለሁ። በፊት መጀመሪያ ላይ ብቻ ነበር እንደዛ የምቸገረው። አሁን እንኳን ብዙ ሰዎች ጥያቄ ጠይቁኛል በውስጥ መስመርም ወይ ኮሜንቶች ላይ አድማጮችን በጣም ስለማከብረው የሁሉንም ሰው ኮሜንት አነባለሁ። በየትኛውም ሶሻል ሚዲያ ላይ ፖስት በማደርገው ላይ ኮሜንት አነባለሁ እና ጥያቄ የሚጠይቋሉ ብዙ ሰዎች እና ኦኬ፣ አንድ ሰው ከጠየቀ ትልቅ እድል አለ ሌላም ሰው ይሄ ጥያቄ ውስጡ አለ ማለት ነው የሚለው ነገር ማለት ነው። ስለዚህ በዛ የእነዛን ሰዎች ጥያቄ በቪዲዮ እያደረኩኝ መልስላቸዋለሁ ማለት ነው። ያ ለብዙሃኑ መጠየቅ ፈርተው ሳይጠይቁ ለቀሩ ወይም ደግሞ እኔን ራሱ ለማያውቁኝ ያላዩ ስላልሰሙ መልክቴ በተለያየ አጋጣሚ ብቻ ይሄ ጥያቄንባቸው ስላሉ ሰዎች መልስ ይሆናቸዋል በሚል በዛ መልክ እንትንላለሁ። ስለዚህ ሁላችንም ሶሻል ላይፍ ላይ ልናሳልፋቸው የምንችላቸው ነገሮች ከቨር ለማድረግ ሞክራለሁ፣ ግን ስፔሲፊክሊ እንደዚህ ብቻ ነው ብዬ አልወስነውም።
በአሁኑ ሰዓት ጥቂት የማይባሉ ወጣቶች ማህበራዊ መገናኛዎችን ላልተገባ ተግባር በመዋል ጉዳይ ይወቀሳሉ። ማህበራዊ መገናኛዎችን ለመዘላለፍ ለመጠላለፍ እየዋሏቸው ነው የሚል ትችት ይሰማል። በአንቺ ግምገማ ይሄ ትችት ምን ያክል እውነት ነው? ይሄ ሁኔታስ እንዲስተካከል ወጣቶች ምን ማድረግ አለባቸው?
ትችቱ በስቷል የሚለውን ነገር እውነት ነው የሚለውን ነገር እሱ እርግጠኛ አይደለሁም ያጠናሁት ነገር ስለሌለ። በዛ ዙሪያ ግን ምን አለ መሰለህ፣ በእኛ ማህበረሰብ ብቻ ግን አይደለም እሱ ነገር። አንድ እንዲታወቅ የምፈልገው ነገር በእኛ ማህበረሰብ ላይ ብቻ አይደለም ያለው፣ በዓለም ላይ ሰዎች ስንባል የምናሳያቸው ባህሪዎች አንድ አይነት ናቸው። ከየት የምንምጣ ምንም ይሁን ቋንቋችን ምንም ይሁን መነሻችን፣ በአብዛኛው የምናሳያቸው ጸባዮች አንድ ናቸው እና እነዚህ የትችት ነገሩ እኛ ጋር የጎላ ሊመስለን ይችላል፣ ግን እኛ ጋር ብቻ አይደለም ያለው፣ ሁሉም ላይ አለ። ግን እንዴት ነው ለወጣቶች ምክር ብሰጥ ብዬ ምለው ከምን አንግል ቢያዩት ነው የሚሻለው? እኔ ራሴ ካየሁት ማለት ነው፣ እኔም ቪዲዮዎች ፖስት ሳደርግ ትችቶችም ዘለፋዎች ምንም ይደርሰኛል። እሱ አይነት ኮሜንቶችም አሉ እንዳልኩ፣ ኮሜንቶች ስለማንም ያጋጥምኛል። ግን እንደሱ አይነት ነገሮች ብዙ ጊዜ ልብ ስለው ምንድን ነው መሰለህ፣ ከየት ነው የሚመጣው? ያ ሰው ኮሜንት የሚያደርገው እንደዛ ብሎ ሰው ውስጡ በራሱ ደህና ስላልሆነ ነው። ውስጡ በራሱ ራሱ ጋር የሆነ ችግር ስላለ ነው ያ ሰው ሌላን ሰው ለመሳደብ ወይም ሌላ ሰው ለመዝለፍ የሚሰውና እንደዛ የሚያደርጉ ሰዎች ካሉ ከሚያዳምጡ ሰዎች ራሳቸውን ቆም ብለው እንዲመረምሩ ይፈልጋለሁ ወይም ጠይቃቸዋለሁ። ራሳቸውን ቆም ብለው ለምንድን ነው እንደዚህ ያደረግኩት? ምንድን ነው እኔ ጋር የጎደለው? ምናልባት እንደዛ በማድረግ ለማግኘት እየሞከርኩ ያለው ምን አይነት ኢሞሽናሊ የሆነ ያጡት ነገር አለ? ኢሞሽናሊ ሲሰበሩ ነው ሌላን ሰው ለመጉዳት ወይም ለመስበር የሚነሱት ለማለት ፈልጌ ነው። ሰው በተቻለ አቅም እንደዛ የሚያደርግ ሰው ካለ ራሱ ቆም ብሎ ቢመረምር ነው። እንደ ተቀባይ እንደ አድማጭ ደግሞ እንደዛ የሚያደርጉ ሰዎችን ስናይ፣ ወጣቶችም ሆኑ ማንኛውም ሙዚክ ፕሮግራም አድማጮች እንደዛ የሚያደርጉ ሰዎችን ስናይ፣ ሲሳደቡ መልስን መሳደብ፣ ሲዘልፉ መልስን መዝለፍ አይደለም መልሱ፣ እሱ አይደለም መፍትሄው። ለምን ቅድም እንዳልኩት የተጎዳ ሰው ነው ሌላን ሰው ሊጎዳ የሚነሳው። ስለዚህ ያ ሰው የሆነ ነገር ስለተጎዳ ስለተጎዳች የሆነ ነገር ውስጣቸው ስለጎደለ ነው እና በዛ ምንድ በተቻለ አቅም በፍቅር እንመልስላቸው ለእነዚህ ሰዎች፣ በተቻለ አቅም በመልካም እንመልስላቸው እነዚህ ሰዎች። እውነቴን ነው የምልህ፣ እንደዛ ስናደርግ እነዛ ሰዎች ትብር ሲሉ ታገኘዋለህ። ለምን ሰውን ለመጉዳት ብለው አይደለም፣ ውስጣቸው የሆነ ነገር ስላለ ነው እንደዛ የሚያደርጉት። ግን ያን ያወቀላቸው ሰው የለም እና ስለዚህ ያንን ነገር ስናይ መልሰን መዝለፍ ወይ መልሰን መሳደብ መፍትሄ አይሆንም።
ኢትዮጵያን ወጣቶች በየቀኑ እጅግ ፈታኝ ነገሮች ይገጥማቸዋል። የስራ አጥነት ችግር አለ። ሀገሪቱ ውስጥ ያለው አለመረጋጋትም የራሱ ፈተና አለው። በእነዚህ መሰናክሎች ውስጥ አልፈው ለስኬት እንዲበቁ እንደዚህ ያሉ አነቃቂ መልእክቶችና ምክሮች በምን መልኩ ነው ሊያግዟቸው የሚችሉት? አብረው የሚነሳ ሌላ ጥያቄም አለ። እንደዚህ ያሉ ሀሳቦች ብቻቸውን አላሚነትን ብቻ የሚያገዝፉ ነገር ግን ከእውነታው ጋር የማይገናኙ ናቸው። ሰዎች ሀሳባዊ ብቻ ሆነው እንዲቀሩ ያደርጋሉ። የማይጨበጥ ህልም ብቻ እየወለዱ እንዲኖሩ ያደርጋሉ የሚሉ የጎንዮሽ ትችቶች አሉ።
በጣም አሪፍ ጥያቄ ነው። ዋው፣ ደስ የሚል ጥያቄ ነው። ምን አለ መሰለህ፣ አሁን ለምሳሌ ትምህርትን እንውሰድ። ትምህርት ቤት አይቲን ሁላችንም ከሞላ ጎደል ትምህርት ቤት ሄደን ተምረናል። በተለይ ኢትዮጵያ ውስጥ ካደግን የግድ ስለሆነ ትሄዳለህ ትምህርት ቤት እና ስለ ትምህርት እናንሳ እና ትምህርት ቤት ስትሄድ ወደድክም ጠላህም የሆነ ክላሱ ስትቀመጥ አስተማሪው የሆነ ነገር ያስተምርሃል አይደል? ከዛ በኋላ እዛ ጋር የሚሰጥህ ኢንፎርሜሽን አስተማሪው ቲዮሪ ብቻ ነው፣ በቃል ብቻ ነው አይደል? እና መናገር የምችለውን ያወቀውን ያስረዳሃል፣ ያስተምርሃል፣ ትጽፋለህ። እዛ ጋር የምንለያይ ያንን ነገር ተምረህ ፈተና ላይ ስትቀመጥ ግን ውጤታማ እንድትሆን የሚያደርግህ ነገር ምንድን ነው? እሱን መስማትህ ብቻ ነው አይደለም አይደል? በአብዛኛው ጊዜ አንተን እየጠየኩ ነው
አይደለም በሚለው ሊያዘው
አይደለም ማለት ማጥናትም አለብህ አይደል? ያንተ እንትን መጨመር አለበት አይደል? ያንተ ጥረት መጨመር አለበት እንጂ አስተማሪውን ቁጭ ብለህ ብቻ ስለሰማኸው ከመጨረሻው ውጤታማ አትሆን። የተወሰነ ውጤታማ ልትሆን ትችላለህ፣ አስተማሪ ያለውን ታስታውስ ትችላለህ። መንሶች እንደዚ አይነት ጎበዝ ናቸው፣ ግን እስከ መጨረሻው አያዛልቅም። በጣም ብሶች አውቃሉ እነሱ። ለምን? የአንተ ጥረት መጨመር ስላለበት አይደል? አንተ ማጥናት አለብህ፣ አንተ ሌላ ነገር ተጨማሪ ማንበብ አለብህ፣ የሚሰጠን ሆምወርክ መስራት አለብህ አይደል? እንደዛ ስትሆን ነው ውጤታማ የምትሆነው።
የጋዜጠኝነት ጠያቂነትን ትቼ መላሽ መሆን ሌላ ፈተናው ስላስገባ
አንድ እኔን ኢንተርቪው ስታደርግ የምታገኘው ነገር ይሄ ነው። ሰው እኔ ኢንተርቪውንም ወደ ትምህርት ስለምቀይረው ነው እና ጥያቄ ጠይቃሉ የሚጠይቁኝ ሰዎች። ምንድነው ልልህ የፈለኩት ትምህርት ላይ ያንተ ጥረት ያስፈልጋል አይደል? ይሄ አናሎጂ የሚሰጠው ነው። ሰው መልስ ጥያቄ እመልሳለሁ በትክክል። ሰው ትምህርት ላይ የራስ ጥረት ሲካከልበት ነው የምትቀይረው። ይሄም እንደዛ ነው። ማንኛውም የሚሰሙት ወጣቶች ማነቃቂያ መልእክት ትምህርት፣ በነገራችን ላይ እኔ አነቃቂ ንግግሮችን ብቻ ለምናገረው አስተምራለሁ። በትክክል ላይቭ ገብቼ ሳስተምር አሁን ስትራቴጂዎችን አስተምራለሁ፣ ምን ማድረግ እንዳለባቸው እናገራለሁ። ምናልባት በአንድ ደቂቃ ቪዲዮ ቢሆን በተቻለ እሱን ለማስገባት እሞክራለሁ። እና እነዚህን ነገሮች መስማት ብቻ ዋጋ የለውም፣ ግን ትምህርት እያስተማርን ነው እና ትምህርቱን ወስደህ ምን ማድረግ አለብህ ለውጥ ለማምጣት መጠቀም አለብህ። አንተ ስትሰራ ነው ለውጥ የምታመጣው፣ ምንም ይሁን የትምህርት ቤት ትምህርት የሚሆን ይሄ ማነቃቂያ መልእክት የሚሆን። ስለዚህ አሁን እዚህ ጋር ለምሳሌ የሆነ ቪዲዮ ስለኔ ሰማ የሆነች አንድ ደቂቃ ምናምኖች እና ለምን ቁጭ ብለሃል? ላይክ ተነስ፣ መሄድ አለብህ፣ መንቀሳቀስ አለብህ፣ አሁን ነው ጊዜው፣ ማድረግ አለብህ ባለህ ነገር ባለህ አቅም ተነስ ስልህ ሰምተህ ይሄ ነገር በጣም ደስ ይላል ብለህ ቁጭ ካልክ ለውጥ አታመጣም። ያንን ነገር እንደሰማህ ግን ተነስተህ ህልም አለ፣ ወደ ህልም ሊያስኬድ የሚችል ነገር ትንሿን እርምጃ አንድ ስቴፕ የምታስኬድህን ነገር እዛች ላይ ማድረግ ከቻልክ ያ ሲደማመር የተወሰነ ጊዜ በኋላ ትልቁን ለውጥ ታየዋለህ ማለት ነው። ስለዚህ ማነቃቂያ ብቻውን ዋጋ የለውም፣ ትምህርትን ብቻውን ዋጋ የለውም። ዋጋ የሚኖረው አክሽን ስንወስድ ነው፣ እኛ እርምጃ ስንወስድ ነው፣ እያንዳንዳችን የምንሰማው ይህንን መልእክት ማለት ነው።
በጣም አመሰግናለሁ ሚሪያም አለሙ፣ የአነቃቂ ንግግሮች አቅራቢ፣ የግል ስብዕና ግንባታ አሰልጣኝ፣ አስተማሪም ነሽ። የጀመርሽው ሁሉ ተሳክቶ ብዙሀንን የሚጠቅም እንዲሆን እመኝልሻለሁ። ለነበረን ቆይታ በድጋሚ አመሰግናለሁ።
እኔም እጅግ በጣም አመሰግናለሁ ሀብታሙ ስለጋበዝከኝ።
ስላመሻችሁ በእጅጉ እናመሰግናለን አድማጮቻችን። ሀብታሙ ስዩም መሰናዶውን በመምራት፣ ኤልያስ አስማረ ደግሞ ቅንብሩን በመከወን አብረናችሁ አምሽተናል። የነገ ሰው ይበለን። ደህና እደሩ።